ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 26 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ነሐሴ 26 ቀን 1003 ቀናት አለፋቸው። በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
ናቴ 26 ከባሩ ድባሩ ድሰልቆ ተቃታ ቃታ ፈንክቆ ከርጭት ርጭት ተኩሶ ከስንታክ ስንታል ወጥሶ የዋይታ የሪታይም ባውዱ የየዬ የኤሎሄ ዮዮ ዓለም የግፍጌቱ የሰቆቃም ምሽሙሹን የኮሶሬት ድብድፉን እንትፍላ እንደምለሁልኝ እጭ በቃኝ ዓለም ዘላለም ትግል ሕይወቴ ሞቴ ትግል ሞቴ ሕይወቴ ትግል ብሎ ይሃፓ የላባደር ፓርቲ አደባባይ ይወጣበት ለወዳጅም ለጠላት ለዘመድም ለባድም ለትልቁም ለትንሹም ሆ ለጭቁን የጮኸበት ቼ ለመዝብሩ ያዜመበት የምስራች ያገኘበት እነሆ ዛሬ
47 ዓመት። በ1964 ዓመተ ምህረት የተመሰረተውና በህቡ ሲደራጅና ሲታገል የነበረው ኢሃፓ ነሐሴ 26 ቀን 1967 ዓመተ ምህረት በዕለተ አርብ በመላ ኢትዮጵያ ራሱን ይፋ ያደረገበት 47ኛ ዓመት መታሰቢያ ነው። መዳብም አይደለም ነሐስም አይደለም ቆርቆሮም አይደለም ላስቲክም አይደለም ወርቅ ነው የኛ ጌጥ ከቶ አይበሰብስም። በሳት ተፈትኖ ነጥሮ የወጣ ጌጥ እንደምን ደስ ይላል ካንገት ላይ ሲቀመጥ። ያፓ ጌጣችን ያፓ ሀብታችን የማይዝግ የማይነቅስ የግል ሀብታችን ቃል ኪዳናችን ነው የደም አደራችን። ዝግጅታችንን በዜና እንጀምራለን። በማስከተልም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ይፋ ያደረገበትን 47ኛ ዓመት መክንያት በማድረግ ያዘጋጀነውን ልዩ ፕሮግራም አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በኦሮሞ አካባቢ ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ አጋምሳ ከተማ ትላንት ከማለዳ ጀምሮ የኦዴድ ኦነግ በከፈቱት ተኩስ ቢያንስ 55 ሰዎች መገደላቸው ተዘገበ። የአካባቢው ነዋሪዎች እንደተናገሩት ለተወሰነ ጊዜ ተገስ ብሎ ቆይቶ ነበርና አሁን ግን ባለፈው ኦድና 22 ቀን 2014 ዓመተ ምህረት በመከላከያ ከቦታው መውጣቱን ተከትሎ በርካታ የኦነግ ታጣቂዎች በከተማዋ መፈራረቃቸውን የዓይን እማኞች ገልጸዋል። ጽንፈኞች ኦዴድ የኦዴድ ሰራዊት ወይም ደግሞ ኦነጎች ከተማ ውስጥ ሙሉ በሙሉ መንቀሳቀስ ከጀመሩ በኋላ ወደ 59 መሳሪያ ከመሐበረሰቡ አስፈትተው በዚያን ቀን ከተማዋን ለቀው ወጥተዋል። ትላንት ጠዋት ደግሞ በሌላ ዙር ኦነጎች ከተማዋ ገብተው ተኩስ በመክፈታቸው 15000 የማያንሱ የከተማዋ ነዋሪዎች ከተማዋን ለቀው ለመሰደድ ተገደዋል። ከትላንት ማታ ጀምሮ እስከ ዛሬ ድረስ 55 ሲቪል ዜጎች አስክሬን መቅበራቸውንና የ32 ሰዎች አስክሬን በየጫካውና በየገደሉ እየፈለግን ነው ሲሉ የችግሩ ስፋት አስረድተዋል። መንግስት በየለባት አገር ድንበር ተሰው በመጡ የሙርሲ ታጣቂዎች ታፍነው ከተወሰዱ 23 ቀናት ያለፋቸው ሁለት ህፃናት እስካሁን አልተገኙም ተባለ። በአገዛዙ ሰላም ዋል የተነጠቀችው ዲማ ወረዳ ከደቡብ ሱዳን በመጡ ታጣቂዎች በተፈጸመ ጥቃት የአንድ ቤተሰብ አባል የሆኑ ሁለት ህፃናት በቡድኑ ታግተው መወሰዳቸውን መዘገባችን ይታወሳል። አፍነው ከተወሰዱ ከ23 ቀናት በላይ የሆናቸው ህፃናት አሁንም አለመገኘታቸውን የችግሩ ሰለባዎች ተናግረዋል። በወቅቱ ቡድኑ በአንድ ቤተሰብ ላይ ባደረሰው ድንገተኛ ጥቃት አባት ሲገደል በእናት ላይ የአካል ጉዳት ደርሶ ነበር። በቡድኑ ታፍነው የተወሰዱ ህፃናት በአገዛዙ በኩል ለማስመለስ ቀርቶ አጀንዳውን እንኳን ለማስረሳት ጥረት እየተደረገ እንደሚገኝ ተገልጿል። የአገዛዙና የህወሓት ሴራ የተሞላበት ጸረዝቦይ ቁማር በራያ ቆቦ ቀጥሎ ውሏል። ህወሓት በቆቦ ከተማ ቤት ለቤት በመዞር ሚሊሻና ፋኖ የሆነ ማን ነው? ባልሽ ወንድምሽ አባትሽ አባትሽ ፋኖ ወይም ሚሊሻ ነው? የትዶኑ አምጡ በማለት ህዝቡን እያስጨነቁ መሆኑ ተገልጿል። ጥላት ቆቦ ከተማ ላይ ከእያንዳንዱ ቤት በትንሹ 10000 ብር አውጡ በማለት እያስገደደ እንደሚገኝና በከተማው የሚገኙ ከባጃጅ ሹፌሮቹ ቁልፋቸውን በማስገደድ እየተቀበለ መሆኑን ነዋሪዎች ገልጸዋል። ራያ ቆቦ አራዱም በተባለ ቦታ የህወሓት ታጣቂዎች ቤት ለቤት እየዞሩ ገበሬዎች ላይ ጭፍጨፋ መፈጸማቸውን ታውቋል። ህወሓት በደጋሚ አራምዱ በተባለው አካባቢ በገበሬዎች ላይ ቤት ለቤት ጭፍጨፋ መፈጸሙን ወደ ወልዲያ አምልጠው በእግራቸው የገቡ ነዋሪዎችም አያይዘው ገልጸዋል። አሁንም ከቆቦ ከተማ ወጣ ብለው በሚገኙ የገጠር ትንንሽ ቀበሌዎች እንዳልወጡና ከፍተኛ ጥፋት እያደረሱ መሆኑን ታውቋል። አሁንም ቢሆን የአማራ ህዝብ የሚወክለውን መሪ መምረጥ አለበት፣ ለዛም መታገል ይኖርበታል። ያ ካልሆነ ግን ዘላለም ሲቆስል ሲተደድ ሲገደል ይኖራል ሲሉ ነባር ታጋዮች ገለጹ። መላው የአማራ ህዝብ ለሶስተኛው ዙር ጦርነት እያሳየ ያለው ግብረ መልስ ከቀበሌ እስከ ፌደራል ያገዛዙ ካድሬዎችን ጭንቀት ውስጥ መክተቱ ተገልጿል። ይህን ጥንቀታቸውን ለመቅረፍ ህዝቡ እንደዚህ አይነት አቋም ለመያዝ ወሳኝ ምክንያቶች ፍጥረኞቹ ለፋኖ ለታ የሰጡት አሉታዊ ምላሽ መሆኑን አምነውበታል። ይህንን ችግር በጊዜያዊነት ለመፍታት እንደ አማራጭ የያዙት የስልጣን ሹም ሽረት በማድረግ ህዝብ ይደግፋቸዋል የሚባሉትን ካድሬዎች በመለየት ወደ ስልጣን በማምጣት የህዝቡን ስነ ልቦና ለመያዝ ማሰባቸው ታውቋል። በዚህ ቀሽም ስሌት ደግሞ የአማራ ህዝብ አይሸወድም፣ የአማራ ህዝብ ቀንደኛ ጥላቱ ፎዳሙ በአዲን መሆኑን ከተገነዘብን ቆይቷል። ይረፍድም የአማራ ህዝብ ለማን መመራት እንዳለበት ተጠንቅቆ ያውቃል ብለዋል። ስለዚህ በአዲንና በአዲናዊ አስተሳሰብን ከስሩ የምንነቅልበት ጊዜው አሁን ነው ሲሉ ማክለዋል። ያፈናል ዜና ፋኖ በአገዛዙ እየተሳደደ ዝም ያለ የጎጃም ህዝብ በአገዛዙ ላይ ማመጽ እንዳለበት ተነገረ። አገዛዙና ግብረአበሮቹ ምስራቅ ጎጃምና ምዕራብ ጎጃም ፋኖን በማሰር እሽቅድምድም ላይ መሆናቸው ታውቋል። ይህም የአማራ ህዝባዊ ኃይል ፋኖ እውነቱን በማቻከል ወረዳ አማኑኤል ከተማ ባገዳዙ ማፈኑ ታውቋል። ፋኑን እያሳደዱ የሚገኙት ሆድ አድር ካድሬዎችን ጥራፉ የሚል ኃይልና ማህበረሰብ ካልተፈጠረ ድረስ በየተራ መታሰራችን አይቀርም ሲሉ የአባት አረበኞች ገልጸዋል። አክለውም የትኛውም ፋኑ ትጥቁን ይዞ መታፈን የለበትም፣ ያፈነ ሲመጣ መልስ ስጥ፣ ከዚህ ውጭ ሌላ ምድራዊ መፍትሄ የለም ሲሉም ለወጣቶቹ ምክር አዘል መልእክት አስተላልፈዋል። ዛሬ ጠዋት በባሶ ሊበን ወረዳ የጁቢ የአማራ ህዝባዊ ኃይል ፋኖ ሰብሳቢ መቶ አለቃ አበበ ሰው መሆንና ምክትል ሰብሳቢው ጀግነው ውባለም ተመስገን በአገዛዙ መታሰራቸው ተገልጿል። ከዚህ በፊትም የመቶ አለቃ አበበን ሚስትና ህፃን ልጁን በማፈን እጅ እንዲሰጥ ቢሞከሩም አልተሳካላቸውም። የሀገር ጉዳይ የሆነባቸው ለመዝመት በሄዱበት ዛሬ በአገዛዙ ታፍነዋል። የወረዳው ቀጥረኛ ካድሬዎች ኑ እና ወጣቱን አስተባብሩልን፣ እንቆራረፍና ሀገራችን ስትወረር ኩርፊያችንን ማስወገድ አለብን በማለት አታሎነው ወስዶ ያሰራቸው ተብሏል። ፋኖ መቶ አለቃ አበበ በኦዴድ አፋኝ ቡድን ታፍኗል። በዚህም የምስራቅ ጎጃሙ የህወሓት ሴል እየተንቀሳቀሰ እንደሚገኝ ታውቋል። ፋኖ ባርሳ ዛሬ ማምሻውን የሞጣ ሆድ አድር ቀጥረኛ ፖሊስ አስሮታል ተባለ። የታሰረው 06 ቀበሌ ፖሊስ ጣቢያ መሆኑን ከቤተሰቦቹ በኩል ማረጋገጥ ተችሏል። አገዛዙ የታፈነበት ዋናው ምክንያት የፋኖ አባል ስለነበር እንጂ ምንም አይነት ወንጀል ፈጽሞ እንዳልሆነ ኗሪዎች ተናግረዋል። የአካባቢ ፋኖዎች በበኩላቸው አገዛዙ ጸረ ህዝባዊ ግብሩን እስካስቀጠለ ድረስ ከዚህ በፊት የካቲት ወር ላይ አንድን የፋኖ አመራር አስረው የፈጠሩትን ነገር አውስተው ያ የሚደገምበት ቀን ሩቅ አይሆንም ሲሉ አስጠንቅቀዋል። ለዕለቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር አብራችሁን ቆዩ።
አርማቻችን በማስከተል አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው ከተተረጎመው መጽሐፍ ኢሃፓ በሚል ርዕስ የቀረበውን እናሰማለን። ኢሃፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ኢሃፓን የቀድሞውን ንጉሠ ነገሥት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓ.ም ኢሃፓ የኢንተርዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳ የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የኢሃፓ ተወዳጅነት ያደገው ነፍሰ ገዳይ የሆነውን መንግሥት ስለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ኢሃፓ ለዲሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሀ አርሶ አደሮች መታጠቅ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት የጭቆን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች ለተማሪዎች ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ የሀፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳን በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢህአፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢህአፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማስተናከር ወይም ለማወጅ በቅርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር ያመራሩ መስመር። ይህም ይበልጥ ግራ በሆኑ አባላት ዘንድ አውንታዊ በሆነ መንገድ አልታየም። በመሰረቱ ኢህአፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢህአወሊና ወደ ፓርቲው መግረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከው መዋቅሮቹና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪም በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢህአፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢህአፓ የተማሪዎች ፓርቲ ነበር የሚሉት አጠቃላይ መልኩን አላዩትም። ኢህአፓም ሆነ መይሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢህአፓ ከ1967 እስከ 1970 ዓመተ ምህረት መይሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭዳዎች ሊሆኑ የቻሉት ማለት ይቻላል። ኢህአፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳን የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች፣ በወሎና በሐረርጌ ነበር። የኢህአፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢህአፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች፣ በሃዲያዎች፣ በትግሬዎች ዘንድ በአንጻራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና በሐረርጌ አሌ ሊባል የማይችል ተወዳጅነቱ ከኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፍን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለኢህአፓ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ኢህአፓ ህልውናውን ገሃድ ያደረገው ናሴ 26 ቀን 1967 ዓ.ም ተመረጠ ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ኮትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢሃፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲ አብዮትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢሃፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በተቀሰነው የዲሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢሃፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊው መንግስት ድክመት ከተከሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ፣ ለጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች፣ ቡድኖች፣ ህዝባውያን ድርጅቶች ኢሰማ ዴሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች፣ በመምህራን ማህበር፣ በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት፣ አብዮቱን ያካሄዱትን መቀጠሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት፣ መሰረታዊያን ዴሞክራሲያዊ መብቶችን ማወቅ። እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ፣ የእምነት፣ የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። 3 ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4 የኤርትራ ጥያቄ በዲሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5 ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች፣ አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6 የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7 ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት፣ ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢሃፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢሃፓን ሲደግፍም እኒሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ፣ መኢሶንና ኢሃፓ አፋዊ መመሳሰል ቢታይባቸውም በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዴሞክራሲ ጥያቄ እንኳ ዴሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም ምረት እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛውን ነገር ቀረጣጥፈውና እስከ ተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የኢሃፓ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዴሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ኢሃፓ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። የአፓ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነቃው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። የአፓ የዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ድርቅ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ድርቅ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚው ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ያፓ በዚህ ረገድ ድርቅ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊቲሮ በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደ ራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ድርቅን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ድርቅ እያጋደለ ነበር። ግን ያፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። ባፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አስተካክነት ያፋን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አስተላለፍ ደርግና መይሶን ባንድ ወገን፣ ያፓ ኢሳማና ሌሎቹ ከያፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላው ወገን ነበሩ። በደርግና በመይሶን ወገን ሶስት ትናንሽ ድርጅቶችም ነበሩ። ኮሎኔሉ ስልጣን የያዘ አካባቢ በ2010 ዓመተ ምህረት በነሐሴ ወር በሀገራችን ያለውን አጠቃላይ የፖለቲካ ሁኔታና የጠባቦቹን አቋም አስመልክቶ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ከአቶ ኢያሱ አለማየሁ ጋር ቆይታ አድርገን ነበር። ይህ ቃለ ምልልስ የተካሄደው ከአራት ዓመታት በፊት ነሐሴ 22 ቀን 2010 ዓመተ ምህረት ነበር። በኢሃፓ እይታ በኢትዮጵያ ያለው ነባራዊ ሁኔታ ምን ይመስላል?
ብዙ ሰዎች በአሁኑ ጊዜ ለምንድን ነው ያፓ ይፎቶ ጋዊነትን ተቀብሎ ከውነት ወጥቶ በውስጥም በደጅም ያሉት አባላት በይፋ ሲንቀሳቀሱ ወይም ሊንቀሳቀሱ ይሞክሩ ማና ይበላል እና እኛ በበኩላችን ከውነት ስለመውጣት እና በውጭ ያሉ መዳገራቸው ስለመመለስ ብዙም ምክር እና አስተያየት የምንሻ አይደለንም። ምክንያቱም ከህዋይነት ወጥተን በይፋ መብታችን ተከብሮ ተረጋግጦ በህጋዊ ህልውናችን ታውቆልን መንቀሳቀሱን እንፈልጋለን። ለዚህ ብለን ስንታገልም ብዙ አመታት እንዳሳለፍን ሁሉ ሰው ያውቃል። እኛ ለምንድን ነው አሁን ካለው ባለው ግርግር ወደ ድርጅት ለሌሎች ድርጅቶች ወሰዱት አማራጭ ማንገባበት ብዙ ምክንያቶች አሉ። እሱን ለማስረዳት ሞክራለሁ። በቅድሚያ ግን ማለት የምፈልገው ምንድን ነው የመጣው ሁናቴ ለውጥ መጣም የሚባለው ሁሉ የመጣው በህዝብ ትግል በህዝብ ረጅም ጊዜ ትግል ነው። ህዝብ ታግለው ህዝባችን ታግለው የወያኔን የከፋፋይ ፖለቲካ ሰባብሮ የጥበት እና የጽንፈኝነት ፖለቲካም ያራምዱትን የነበረው አቸንፎ ህብረቱን አጠናክሮ በኢትዮጵያዊነት የበላይነት ባደረገው ትግል እና በከፈለው መስዋዕትነት ብዙ ሺህ ሰው ነው ህይወቱን የሰጠው። ብዙዎች ደግሞ ያው ለእስር ተዳርገውና ለሲል ደግሞ ግብረ ሲል በጣም ከባድ በሆነ ስቃይ ተዳርገው አሁን እየተደረገና እየተሰማ እንደመጣው ይሄ ነው ወያኔን ያዳከመው። ይሄ ነው ወያኔን ወደ ቀውስ የከተተው። ይሄ ነው ወያኔን ያሽመደመደው ብለን እናምናለን። ይሄንን ትግል እኛ ራሳችን እንዴት ታግለን 4 አመት 5 አመት በህቡ ታግለን ወያኔን እንዲያርገን ብለው ግለሰቦች የሚወስዱትን አንቀበለ። መጀመሪያ ታሪካችንን እናስከብራለን። የህዝብን ትግል ሚና እናስከብራለን። እና ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጭምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካህሊነትን የሚያገኝበት ስርዓት ሊመጣ ነው። ለዚህ ነው ደም የፈሰሰው። ሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲና የመፍትሄ ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለ፣ ግምገማ ልዩነት አለ። ከዚህ ነው አሁን ዝም ብለን ከጩኸቱ ጋር ማንደባለቀውና እንዴ ቆይ እስቲ አንዴ ረጋ እንበልና ነገሮችን አመጣጣቸውንም ወደፊትም ሊኖራቸውን የሚችለውን አንደምታና አካሄድ እኔ የምንለው ለዚህ ነው። እና እኛ ምንድነው ይሄ ነገር ከተረገጠና እንትን ካል ማንም ቢሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አንፈልግም። ይሄማ ሽንፈት ነው፣ እኛ እንደ ሽንፈት እናየዋለን። ይሄ በአቋራጭ የመጣ ነገር ነው እና ይሄንን መጀመሪያ ማስቀመጥ እፈልጋለሁ። ሁለተኛ አመጣጡ የዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዕዳን ይሄንን ስርዓት እናድነው የኛ ጠቃሚ ስርዓት ስለሆነ እንደምን ብለን አድሰን በዚህ ህዝባዊ ብለን አድሰን እናስቀጥለው ብለው ተሯሩጦ ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው። ስለዚህ የባዕዳን ጣልቃ ገብነት በተለይ አሜሪካና የአረቦች የኛን የህዝብ ትግል በአጭር ለማስቀረት ያደረጉት ሰፊ ጥረትና ሰፊ ምክክርና ሴራ መሆኑ ደግሞ እኛ እናምናለን። ሀቁም ይሄ ነው እና ይሄን እንግዲህ አንቀበልም የሚሉ ወይ ከዛ ሂደት ውስጥ ያሉ ናቸው፣ አለዛ ደግሞ ስለ ሀገራቸው ምን እየተሰራ እንደሆነ በሚገባ ማወቅ የማይፈልጉ ናቸው። እኛ ቂመኛ ወይም አክራሪ ናቸው ይባላል። እኛ ቂመኛና አክራሪ አይደለንም። ብንሆን ደግሞ ተገቢ ነው። የኢትዮጵያ ጥቅም፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ፍላጎት እስካልተማራ ድረስ አክረረን እንቀጥላለን አምረረን እንታገላለን ይሄ ነው የኛ አቋም ጥያቄዎቹ ከተመለሱ ህዝብ እኮ አይደግፈንም ህዝብም ዞር በሉ ይለናል ስለዚህ አንቀበል መንግስቱ የመጣ ጊዜ አይተናል መለስ ዜና የመጣ ጊዜ አይተናል ብዙ ጫጫታ ይደረጋል እነመለስን ደግፉ ያሉን ልጆቻችን ያሏቸው ያበረታቷቸው እኛን እንደ አክራሪ ያዩን በእኛ ሬሳ ተቀጠቀው ሲገቡ ወግተውን ወደ አዲስ አበባ ሲደርሱ ሁሉ በጨውጨባ ያተቀበሏቸው እንደነበሩ እናውቃለን። ተማሪዎች ደግሞ አይሆንም ብለው ደግሞ እነሱም ተገለዋል እዛው አዲስ አበባ ላይ። ግን ደጋፊ ነን ያሉ ብዙ ነበሩ። እኛ ግን ያ አይደለም እንትን ያለን የዲሞክራሲን መሰረትና የህዝቡን ፍላጎት የጣሱ ናቸው የሚጥሱም ናቸው እናውቃቸዋለን። የኢትዮጵያ የጠቅማትም ዘረኞች ናቸው ከፋፋዎች ናቸው ጠባብ ብሔርተኞች ናቸው ብለን በዛ አቋማችን እንግዲህ ጸንተን የ27 28 ዓመትም ታግለናል። አሁንም እኛ ለኢትዮጵያ የሚወጅ ስርዓት ከመጣ ኢትዮጵያ ህዝብ ሆ ብሎ የሚቀበለው አይደል የተወሰነ በባዕድ ሀገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እና እንትን አይደል ጥያቄዎቹ ተመለሱ ወይ ምን ተሰራ ምንስ ታቀደ ስንልግሬ እኛ ቀረብናቸው ጥያቄዎች ልዩኛ ጥያቄ የምንደራደርበት ጥያቄ ምክንያቱም እኛ የምንፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም። እኛም ልፈለው የህዝብ ጥያቄ መልስ እንዲያገኝ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ሰፍኖባት ነጻ ሀገር እንድትሆን እንፈልጋለን። ለዚህ ነው እስከዛሬ ታገልነው ከሶስት ስርዓት መታገላችን ነው እንግዲህ ይሄስ ካልተማላ ደግሞ ምን ቀጥለው ትግል ይሆናል ማለት ነው። እና የጠየቅነው ጥያቄና ምን ጠይቀው ጥያቄ እኛ ልዩ የድርጅት ጥያቄ የለንም ቦታ መደራደር እዚህ ጋር ሹሙን እዛ ጋር አስገቡን ምን ነው ነገርም የለንም ያለን ጥያቄ አሁን ባጭሩ አስቀምጣናቸው የነበረው ሁሉም የፖለቲካ እስረኞች ይፈቱ ለውያኔ የሚጠቅም አዋጅ ለማውጣት ጊዜ አይፈጅባቸው ግን ጸረ ህዝብ ቢሆኑ የጸረ ሽብር የፕሬሱን በሚመለከት የግብረሰናይ ድርጅቶች በሚመለከት ጊዜ ያለ አዋጆች አላቸው እነሱ ሻሩ ሲባሉ ቆያጠና ነው ይላሉ ምን ማለት ነው ቆያጠና ነው የምህረትና እንትን አዋጁ ግን ወዲያውኑ ይወጣል ስለዚህ ያልሆነ ነገር እናይበታለን እና ሁሉም የፖለቲካ እስረኞች ይፈቱ ያፓም የተፈቱ የሉም አንድም የተፈታ የለም እነሱም ይፈቱ አብረው አለበለዚያ ገለዋቸው ከሆነ ደግሞ ሁሉንም ገለው ከሆነ ደግሞ ገለናቸዋል ይበሉንና እንወቅ ቤተሰቡም አውቆ እርሙን አውጥቶ ያርፋል ማለት ነው። ሁለተኛ ጸረ ህዝብ የሆኑ አዋጆች ይሻሩ ብለናል። ይሄም ጥናት አያስፈልገውም ምንም አያስፈልገውም ይሄ ፓርላማ ይባለው ጉድ አዞ ማርሻል ይቻላል ይሄም ይቻላል አልተደረገም። ሶስተኛ የተወሰኑ ድርጅቶች ህገወጥ የተባሉት ሲነሳላቸው ለምሳሌ ሀፓል ተነሳው በይፋል ተነሳው ህገወጥ ተብሎ እስከ መታሰር እስከ መሳደድ የደረሰ ድርጅት ነው እሱ ለምሳሌ አልተነሳለት። ይሄ ዋና እንትን አይደለም ዋና ጥያቄም ነው ግን ሁሉንም ኃይል ያሳተፈ በሪዮት ዓለምና በድጋፍና በብዛትና ማነስ ሳይሆን ሁሉንም ኃይል ያሳተፈ የሽግግር ሂደት ይኖር ብለናል። ይሄንን ጠቅላይ ሚኒስቴሩ የገባው አይመስለኝም ምክንያቱም ሽግግር ሂደት ላይ የተሳተፈው ኃይሎች ሁሉ ሚኒስቴር የሚሆኑ አርጎ ነው የወሰደውና እኛ 27 ሚኒስቴር ቦታ ነው ያለን ድርጅቶች ብዙ ናቸው እንዴት ይሆናል አለ። እንግዲህ አልተረዳውም ማለት ነው የሽግግር ሂደት ምን ማለት እንደሆነ ምንም አልገባውም ማለት ነው። ቢገባው ግን የሽግግር ሂደት ምንድነው? ሁሉም የሚመለከታቸው በጠረጴዛ ዙሪያ ቁጭ ብለው እዚህ አሜሪካ መጥቶ ጥያቄ 3 ደቂቃ ይሰጣቸዋል ጠይቁኝ እኔ መልሳለሁ ከዛው አደ ማብራሪያ ጊዜም አልነበረም። እንደዚህ አይነት ጨዋታ ሳይሆን ድርጅቶች በሙሉ የሚመለከታቸው ተሰብስበው በደንበኛ በተወሰነ አጀንዳ ማለት ነው ሀገራችን እንዴት ነው ወደፊት እንዴት ልትሄዳለች ልዩ ልዩ ጥያቄዎች አሉ ልዩ ልዩ ድርጅቶች ልዩ ልዩ አስተሳሰብ አላቸው ያን ውይይት ማድረግ ያስፈልጋል አቅጣጫው እንዴት ነው ብሎ አሁን አዲስ አበባ ላይ ሊታወጅ የሚታሰበውና አሁን ደግሞ ተጠርተው የተሰባሰቡ ያሉ ቡድኖች የነሱ ፍላጎት ከህዝብ ፍላጎት ጋር ይገናኛል አይገናኝም ይሄን በዛ ነው የምንፈትሸው የማያምሩ እንትኖች አካሄዶች እያየን ነው የሚያሰጉ እና ደስ የማይሉ አካሄዶችም እያየን ነው። ይሄንን በሁሉ ተሰሰው ሁሉ ድርጅት ተሰሰው ልጅ ልጅ ያቋም ያላቸው ግን ለኢትዮጵያ በሚል ለኢትዮጵያዊነት ለኢትዮጵያ ይሄ ያቋም ብንይዝ ያዋጣል የመንግስት መዋቅሩ እንዲህ ቢሆን እሱ አይደለም ይወስነልን ጠቅላይ ሚኒስትር ሁለት ጊዜ ካገለገለ ይበቃዋል ማን ነው እሱ ወሳኝ ያረገው ሶስቴም ለልል እንችላለን አንዴም ለልል ሳይ ጠቅላይ ሚኒስትሩ ያንድ የተመረጠ መንግስት ምን ያህል ጊዜ እንደሚቆይም ህዝብ እና ድርጅቶች በስምምነት ነው ባንድ ሰው ውሳኔ አይደለም ለአንድ ሰው ውሳኔማ ልንታገላለች ለአንድ ሰው ውሳኔ እኮ ነው በደርግም በመንግስቱ በወያኔም በመለስ ሀገር ያጠፋው እና ይሄንን ለዚህ አይደለም የታገለው ስለዚህ ያ ሂደት ይኖርና ሁላችን ንወያይና ሁሉ አብዛኛው የሚወስነው ነገር እንግዲህ ወደ ፊት መሄጃውና የሽግግሩ መንግስቱ ነው ይባለው ከዛ በኋላ የሚመጣ ነገር ነው በሚፈልጉና ሊያቋቋሙ የሚችሉና ህልውና ባላቸውና አቅም ባላቸው ሊቋቋም ይችላል ያኔ ድርጅቶች ለምሳሌ አንድ ነው አቋማችን ብለው አንድ ይዋሃዱ ይችላሉ የጋራ የጥምረት አቋም ሊይዙ ይችላሉ የህብረት ድርጅት ሆኖ ባንድ ላይ ባንድ ድምጽ ሊመጡ ይችላሉ በሱ ተዛዝ አይደለም በጠቅላይ ሚኒስትሩ ተዛዝ አይደለም ተዋዱ ተጨፍለቁ ይሄ ራሱ ኢዲሞክራሲያዊ አሰራር ነው እና ይሄን ነው ማለት እኛ ይሄንን ስለምንል አብረውን ቢሉ ነበር የሽግግር ሂደት የሚሉ ነበር አሁን ወደ መግባቱ እንገባለን ብለዋል እንግዲህ የነሱ አቋም የራሳቸው አቋም ነው የኛ አቋም እንግዲህ ይሄ ነው እና ሁለተኛ ሶስተኛ ደግሞ ወያኔ በስልጣን አለ አሁን ተዳክሟል ቆስሏል በርግጥ ግን ወያኔ አልወደቀም ወያኔ አልተወገደም እኛ ደግሞ ወያኔ ጠላታችን ነው ስለዚህ ባለ ሁናቴ ላይ ሙሉ አመኔታ አርገን ራሳችን ግንባራችን የምንሰጥበት ምንም ምክንያት የለም እና ህቡ ያሉ ጓዶቹ ደግሞ ውጡና ተጋለጡና ይወቋችሁና እርምጃ ወስዱባችሁ ልንላቸውም ደግሞ ምንም መብት የለንም ስልጣንም የለንም በዚህ ላይ እነዚህ ሁሉ ነገሮች በማየት ነው እንግዲህ የመጀመሪያ ስቲ የሽግግር ሂደት ይደረግ ይሄ የተደረገ አይደለም በጠቅላይ ሚኒስትሩ ስራ ምናው ምንድነው ጸረ ህዝቦችን ህዝብን የበደሉ ወንጀለኞችን መጋበዝ ማቀፍ ቤተ መንግስት ማስከባት ምናው ለኢትዮጵያ ታገሉትና ኢትዮጵያ ታገሉትና ወደቁላትን መጀመሪያ ስቲ ከእስር ቤት ይፈቱ አልተፈቱም ስቶቹ እንጂ ቀይ ሽብር ያካሄደውን ፋሽስት ና ብሎ መጋበዝ ደግሞ በዛው እዛው ጣሊያን ኤምባሲ ያሉት ደግሞ ወንጀል ሰርተዋልና አይወጡም ማለት ምን ማለት ነው አለቃቸውን እየጋበዙ ታች ያሉት ሰዎች ወንጀል አላቸው ሁሉንም ማለት ያስገምታል እና ብዙ እንደዚህ ነገሮች አሉ እኛ ስሜታዊ አይደለንም ስሜታዊነትን ፖለቲካና ስሜት ጫጫታ አይሰራም የፍቅር ይቅርታ ምናምን ሁሉ በፖለቲካ ያለው ትርጉም በጣም የተለየ ነው በሃይማኖት ሌላ ነገር ሊሆን ይችላል እኛ በዛ አይደለም እንሄደው በፖለቲካ በደንብ ወንጀለኛ ጥፋቱን አምኖ ለፍርድ ቀርቦ ህዝብ ደግሞ ያለቀሰ እሺ ምረት አድርጌያለሁ ሲል ነው እንጂ አንድ ግለሰብ ኬስ መጣ ሳይባል 28 አመት ወያኔ ውስጥ ሲሰራ ያቆየ ግለሰብ መጥቶ ምረት አድርገናል ናና ሀገራችን ተመልሰ ግዛን እሱ ያሰቃያቸውና ያሳደዳቸውን ተመለሱ የሚል ምንም አይነት ጥረት ሳይደረግ በሞላ ወንጀለኞች ኢትዮጵያ ማጥፋት ያስፈልጋል ኢትዮጵያ ትጥፋ ኢትዮጵያዊ አይደለንም በጎራዴ ነው አንገታችን ምን ቆርጠው ያሉ ወይም በቀይ ሽብር ወንጀል የተሳተፉ እነሱን መሰብሰብ ላይ ነው የተያዘውና ይሄ ሁሉ ለኛ የሚሰጠን ምልክትና አንደምታ ጥሩ አይደለም ስለዚህ ምን ሮጥበት ምክንያት የለንም የጠየቅናቸው ጥያቄዎች የህዝብ ጥያቄዎች ሲሟሉ ስረኞች ይለቀቁ ጸረዝ በሆኑ ህጎች ይሻሩ ያንድ ሰው አይደለም ያንድ ሰው ስልጣን ለማዳበር አልታገልንም መቼም እንታገል አይሆንም እንቃወማለን እንደውም ስለዚህ ህዝባዊ መልክ የሚኖረው ለውጥ ለማምጣት የሽግግር ሂደት ይጀመር ሁሉን ያቀፈ ነው ያለው ማንንም አለየንም እዚህ ላይ ያ ኢህአፓ ለዚህ ነው በዚህ ትርስት ያልገባው በኢህአፓስም ከዚህ በፊት እንዲሁ ወያኔ ጋር ካልሄድን ብለው የወጡ የተባረሩ ጥቂቶችን መድረክ ሰጥቶ ኢህአፓ ልክ እንደገባው የኢህአፓ ጥያቄ እንደጠየቀ ወይም የኢህአፓ ጠቅላይ ሚኒስቴር እንዳለው አርጎ ለማስመሰል የተሞከረው እሱ ራሱ ሻጥር ነው ሳጥር ነው ምንም ከበፊቱ ኮያኔ መንገድ አለመሻሻልን ያሳያል አሁን ኢትዮጵያ ውስጥም እንደዚሁ ድሮ ፎረም 84 ምን እንደተባለው ሌሎች ደግሞ እንደዚሁ ሰፍስቦ ያባዎችኛንን ለማለት የሚደረገው ደግሞ ሴራን እኛ እናውቀዋለን ይሄ ሁሉ መልካም መንገድ አይደለም እኛ እነሱን አሁን አዛዥ ናዛዥ የሆኑ አረቦቹ አይወዱንም በነበረን ኢትዮጵያ ያቋም ገባናል እኛ እንድንኖር አለመፈለጋቸው አሜሪካም ኢህአፓን ለምን እንደሚጠላ እናውቃለን አሜሪካን ኢምፔሪያሊዝም ብለን ተዋክተናል በኃይለ ሥላሴ ጊዜ ከሀገራችን እንዲወጡ አድርገናል ምናፍርበት አልበት መንኮራበት ትግል ነው በደርግ ጊዜ ግን ከነሱ ጋር ምንም ጠብ ስላልነበረን ጠባችን ከሶቪየት ዩኒየን ከሶቪየት ህብረት ደርግን ከደገፈው ጋር ስለነበረ ከነሱ ጋር ምንም ጠብ አልነበረ ግን ቂማቸውን ይዘዋል ያችን ቂማቸውን ይዘው እኛን ለማግለልና እኛን አስቀንጥሮ ለመጣልና እኛን ደፍጥጦ ለማለፍ የሚደረገው ጥረት አለ ይሄንን ደግሞ ተካፋይ መሆን አልነበረባቸው አዲስ ነን የሚሉት ሹሞች ግን ዋና ተካፋይ ሆነዋል እና ስለ ኢህአፓ መጥፎ ነገሮች ጠቅላይ ሚኒስትሩ የተናገረው መሰረት የሌላቸው ነገሮች ነው የተናገረው ማውቀው ነው የደርግን ነው ያኔን ክስ እና ሽሙጥ ነው የደገመው እኛ ለሱ በቦታው መልሰተናል ያው እንጂ ማንሳት ላይ አልፈልግም እና ይሄ ነው የኛ ጥያቄ ያለን ምክንያት ይሄ ነው ከህቡነት ከአገር ቤት ያልወጣንበት ምክንያት ይሄ ነው እናቱም ካደጋ ውጭ አይደለንም መፍታችን አልተከበረም የኢትዮጵያዊነት አርማ አሁንም በአደጋ ላይ ስለሆነ ያስኪ ወደንባር ወተረጋግጦ እስኪደላደል ድረስ ደሞ እኛ ትግላችንን በያዝነው መንገድ መቀጠል ይሻላል ብለን ነው የቆምነው ማለቴ ነው
ለውጡ ፍርነቀል መሆን አለበት ነው ስንት ፍርነቀል ነው ያገርሽ ፍርነቀል ማለት እኮ የመደብ ትግል ማለት ኃይለ ሥላሴን ደፍጬ ገድዬ ቢሮቻቸው ላይ ካልሰራው መንግስት አልሆንም ማለት ነው መንግስቱ እንደምንድየ አባረረ ከዚህ ሀገር ካላወጣ መንግስት አይሆንም ማለት ነው ስንቀው ተሱ አንዱን ደፍጣሽ ያለፈ ተወኛ አሸናፊ ነው መስላቅ አሸናፊ
አዲሱ ሹም ስርነቀል ለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል ለመሆኑ ስርነቀል ለውጥ ማለት ምን ማለት ነው
አግዴ እኛ ደግሞ በመንወስደው ወሰድነው አቋም ዛሬ ሳይሆን ከአጣለ ስላሴ ዘመን ጀምሮ ስርነቀለውጥ ያስፈልጋል ብለናል ስርነቀለውጥ ለምን ነው የሚያስፈልገው ስርዓቱ የበሰበሰ ስርዓት ሲሆን ስርዓቱ ጸረ ህዝብ ሲሆን ስርዓቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም ስርነቀል ማለት ያለውን ስርዓት መደምሰስ ማለት ነው ያለውን ስርዓት መደምሰስ ማለት ሰውን እያሳደዱ መግደል ሀውልት ማፍረስ መጻፎቹን ማቃጠል ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም ይሄ በጣም ዝብሎ ግልብ አመለካከት ነው የሚሆነው ስርነቀል ለውጥ ማለት ስርዓቱን ማፍረስ ማለት ባጣል ሳይገ ፊውዳል ስርዓት ነበር ምንድነው እንትን መሰረቱ ምንድነው ስለዚህ መሬት በባላባቶች በፊውዳሎች እጅ መግባቱ አርሶ አደሩ ጥሰኛ መሆኑ ጥሰኛ አልነበረ የሚሉን መጣው አሁን ጉድ ነው ጥሰኛና ገባር መሆኑ መሬት ላራሹ ይሁን ባለቤት ይሁን የመሬቱ ራሱ የመሬቱ ባለቤት ይሁን ይሄ ዋናው ነበር ሁለተኛ ዴሞክራሲ አጣል ስላሴ ባጤነታቸው ስዩመ መለኮት ነው የሚባሉት የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ የስልጣኑ ምንጭ የገንዘቡ ምንጭ አጣል ስላሴ ናቸው እና ዴሞክራሲ አልነበረም ፓርላማውም የስሙላ ፓርላማ ነበር ከራሱ ደሞዝ ጭማሪ ውጪ ወጣው ምግ ያለ አይመስለኝም ተጽፎ ይሰጣል ያጸድቃል ከዛው ላይ የተቀየረ ነገር የለ በደርግም በወያኔም የተቀየረ ነገር እንደሌለ ሁላችንም እናውቃለን ስለዚህ ስርነቀል ነው ስንል ህዝባዊ ዴሞክራሲ መኖር አለበት ህዝባዊ መንግስት ያለው ነው እዚህ የታገል ነው ያን ጊዜ ጀምሮ ህዝባዊ መንግስት ማለት በዴሞክራሲ መሰረት እኩልነትና ዴሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት ይሄ እንደዚህ አይነት መንግስት ሁሉ ነገር ይፈታል ወይ መፍትሄ ይሰጣል የሚል እንትን ግምት የለንም ግን ያን መጥፎ ስርዓት ያፈርሰዋል ማለት ወያኔ አሁን በዘረኝነት በብሔር ልዩነት ባምባገነንነት ላይ የተመሰረተ ህገ መንግስት የሚለው አለው አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው። የወያኔ ህገ መንግስት የሚተበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው። ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምጽ የሚበጀውን ህገ መንግስት ማምጣት አለበት ማለት ነው። መቅረጽ አለበት፣ ማጽደቅ አለበት። የወያኔ እንግዲህ ስርዓት ስንል ሁሉንም እናፈርሰዋለን። ያሱ በዘረኝነትና በልዩነት በክፍል ላይ የተመሰረተው ማለት ነው እንጂ የታሪካችንን የቅርሳችንን የማንነታችን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም። በፍርድ ሰው መገደል አይደለም። እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በሃፓ ላይ አይደለም። አንድ ሁለት ሶስት የሃፓ አባላት ከስልሳ ሚኒስትሮች ጋር ባለስልጣኖች ጋር ተብሎ ቢገቡም አብዛኛውን የገደለው አፄ ኃይለ ሥላሴን ጭምር የገደለው አለ ህግ ነው፣ ህገ ወጥ ነው። ለፍርድ አላቀረባቸው፣ የሚያውቁትን እንኳን ለታሪክ አላስቀሩ፣ በውድቅታው ትቶ ነው የረሸናቸው። ህገ ወጥ ነው ብለናል፣ ያኔም ብለናል፣ አሁን የምንለው ነገር ነው። እንዲህ አይነት አሰራር አይደለም፣ እንዲህ አይነት ይሄ አይደለም። ስር ነቀል ማለት ነቅሎ ሁሉን ሰውን ሁሉ መጨረስ ማለት አይደለም፣ ስርዓቱ ግን ማፍረስ ማለት ነው። ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው። ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ፣ ህገ መንግስት የሚለው አስተዳደሩ መዋቅሩ ሁሉ በዛ ላይ የተመሰረተ ስለሆነ እሱ ማፍረስ ያስፈልገናል። እሱ ይቀጥልልን የሚሉ ከሆኑ ተቃዋሚዎች አሉ። አሁን በዚህ በአንቀጽ 39 ካልቀጠለልን፣ ክልል የሚለው ካልተጠበቀልን መለያየት አለብን፣ በቃ ፌዴራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ። እነሱንም ተከራክረን ይሄ አያዋጣም ይሄ ይጎዳል ብለን ሀሳብ ልናስቀይራቸው ነው። ለሽግግርም ሂደት ያልነው ቅድም ውይይቱም ያስፈልገው እዛ ላይ ነው። በኋላ ወደ መጥፎ እንዳያመራ፣ ወደ መጥፎ ዝንባሌ እንዳያመራ ማለት ነው። ግን ያንን ለማስቀጠል አሁን ጠቅላይ ሚኒስትሩ እንደሚለው ህገ መንግስቱ መጠበቅ አለበት፣ እሱ ማስጠበቅ ነው። ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ትብሎታል ማለት ነው፣ ክዶታል፣ ሰርዞታል ማለት ነው። እና ትግል መቀጠል ያለብን ለዚህ ነው። ትግላችን ይቀጥል የምንለው እኛ እና ስር ነቀል ለውጥ ማለትም አክቸል ችሎና ለህዝብ የህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምናምን ደግሞ ኢትዮጵያ ስር ነቀል ለውጥ አልተደረገም። አፄ ኃይለ ሥላሴ ወረዱ፣ በፊውዳሊዝም አንጻር የመሬት አዋጅ ወጣ፣ ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደረገው። አርሶ አደሩ ነው፣ አርሶ አደሩ መብት አልሰጠው፣ መሬት ለራሹ በስራ ላይ አልዋለም። እኩልነት ደግሞ አልመጣም፣ አምባገንነት መጣ። ግን በህዝብ ስም ነው የአምባገንነት። በቃ ይሄ ለውጥ አይደለም፣ ስር ነቀል ለውጥ አልነበረም በደርግ ጊዜ። ስለዚህ ለስር ነቀል ለውጥ ገና ታገልን። ማመጣ ወያኔ በመሃሉ መጣ። ወያኔ መጥቶ የዘረኝነትን የአምባገነንነትን የኢፍትሃዊ መሆንን ህግን መጣስን ከህግ የበላይ መሆንን ነገር አሰፈነ እንጂ አስቀጠለ እንጂ አልለወጠም፣ አላሻሻለም። አዲስ ስርዓት አላመጣም። የመጣው ዘረኛ ስርዓት ነው ያመጣው። እሱም ደግሞ እንቃወመውና ዴሞክራሲ የሚጻረር ስርዓት ስለሆነ እሱንም ታግለነዋል። አሁን ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት ተጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አድርጎ ለማስቀጠል አይደለም። እንደሱ ከሆነ ስር ነቀል ለውጥ የለም። ስር ነቀል ለውጥ የምለው ወያኔን ከነ ስርዓቱ ከነ ግሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም ስርዓት መኖር አለበት ነው። ይሄ ነው መንፈሳችን፣ ይሄ ነው እኛ አቋማችን፣ ይሄ ነው አቋማችን። አሁን የምንቀይርበት ምን ምክንያት ስላላገኘ ስር ነቀል ለውጥ ያስፈልጋልና ጠቅላይ ሚኒስትሩ አልገባውም ነው የምለው። ስለ ስር ነቀል ለውጥም አልገባውም። ብዙ ጥራዝ ነጠቅ በሆኑ ንግግሮችና የሰው ቀልብ ሊስቡ በሚችሉ አነጋገሮችና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም። ነገሮችን ጠለቅ ብሎ ማወቅ ማጥናት፣ እኛ ያደረግነው ምርጫ የፖለቲካ ምርጫ በጥናት ላይ ያልተመሰረተ ሌለው ሞከረ ምን ማለት ነው? እኛ አጥንተን አውቀን ነው የመረጥነው። መረጣችሁ ስህተት ነው መንገዱ ስላል፣ አይ አንተም የመረጥከው መንገዱ ስህተት ነው ልንለው እንችላለን፣ አንችለው እንችላለን። ግን ታጠሩ ዝም ብሎ ዘዋሉበት ማለት ይሄ ዝም ብሎ ማጥላላት ዘመቻ ከመሆን አልፈም። ስለዚህ ስር ነቀለውጥ አሁንም ያስፈልጋል። ወያኔን ከስሩ ነቅሎ መጣል ያስፈልጋል ከነስርዓቱ። ይሄ ማለት እያንዳንዱ በወያኔ መንግስት ያለው ሰው ሁሉ መጨረስ ነው ማለት አይደለም። እንደዚህም ብሎ መገመት መረዳት ደግሞ ስህተት ነው፣ አላዋቂነት ነው የሚያሳየው። ስለዚህ እኛ ስር ነቀለውጥ ያስፈልጋል እንላለን።
ህዝበኝነት ምንድን ነው? ከአዲሱ ሹመት ጋር ምን ያገናኛቸዋል?
እኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን አመለካከት እንግዲህ ቀደም ብለን እንዳልነው መጠርጠር ሲያንስ ነው ብለናል። ምክንያቱም 28 አመት በወያኔ ጉያ የነበሩ ናቸው እና እኛ ከእባብ እንቁላል እርግብ ይወጣል የሚለው ላይ አናምንም። ብዙ አንዳንዶች ይቻላል ከውስጡ የሚወጡ ይኖራሉ፣ ከመጥፎ ስርዓትም ለውጥ አምጪ ሰዎች ሊመጡ ይችላሉ ይላሉ። እዛ ክርክር መግባትም አንፈልግም። እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር። ስለዚህ መጠርጠር ሲያንስ ነው ያልነው ለዚህ ነው። እንጠረጥራለን ግን ህዝበኝነት ነው ምለው እኛ ህዝበኝነት አዋጣም። ህዝበኝነት ምንድነው? ሊስብ ይችላል፣ የሰውን ቀልብ ሊስብ ይችላል። ለምሳሌ ኢትዮጵያዊ ኢትዮጵያ ኢትዮጵያ ስላለ አዲሱ ሹም ወይም ጠቅላይ ሚኒስትሩ ብዙ ሰው ይህንን ሰምቶ ስላልነበረ ከዚህ በፊት ስላልሰማ ይህንን ብዙ ሰው በጣም ደስ ብሎታል። ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው። ያን ጊዜ ይህንን ሲል ሰው ሀ ይላል። ግን አሁን ለምሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ? አይደለም። ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው። ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅን ናቸው። ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ። እሱ አይደለም ዋናው። ለእኛ ቅንነት አይደለም እኛ የግለሰብ ስሜትና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው እሱን እንኳን ነው። ግን ስራው ምንድን ነው ነው ወኛ ነው። ምን አይነት ተቋሞች አሉ? የሚወሰዱት እርምጃዎች ምንድን ናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ ጥሩ እምነቶች ሊኖሩ ይችላሉ፣ ግምቶችም ሊኖሩት ይችላሉ። ሰው ጥሩ እየሰራን ነው፣ ህዝብን እየጠቀምን ነው፣ ህዝብ እየወደደንም ነው፣ አጨብጭቦልናል፣ ወዶናል፣ ሀይ ሀይ ብሎናል ብለን ሌላ ቦታ መሄድ እንችላለን። ይሄ ግን ሁሉ መሰረት የለውም። መሰረት ያለው ነገር በተጨባጭ ምን እየተሰራ ነው፣ ምን አቋም እየተወሰደ ነው፣ ለሀገራችን ለግንባታዋ ለዴሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅ እናውቃለን። መንግስቱንም የሚያደንቁ ብዙ ነበሩ። ግን እነዛ ሰዎች ስራቸው የአምባገነን ስራ ነው፣ ወደ አምባገነንነት የሚወስዳቸውን ስራ ነው የሚሰሩት። እኔ እንዲያረጋለሁ እንዲያረጋለሁ እንዲያረጋለሁ። ማን ነው አንድ ሰውን ግለሰብ ወሳኝ ያደረገው? እኛ እኮ ይሄ ይቁም ነው ያለው። የግለሰብና የአንድ ቡድን ወሳኝነት ይቁም። እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ፣ ለራሱ የሚበጀውን ፍትሃዊ ስርዓት እንዲመሰረት ያድርግ። ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስቶ እኔ እንዲህ ችሎታ አለኝ ዶክተር ነኝ ማራቆ ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት መሞከር ይቻላል። ግን እኛ በእንዲህ አይነት ዲስኮርሶች ላይ ተመስርተን ግምት አንሰጥም። ህዝበኝነት ወደ አምባገነንነት ይመራል። በታሪካችን ቀርቶ በዓለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ። ለህዝብ እንቆማለን ብለው የህዝብን ቀልብ ስበው ህዝብ እንዲደግፋቸው አድርጎ በኋላ እንትናቸውን አስረግጠው ውጭ ያሉ ናቸው። ምክንያቱም ህዝብ የወሳኝነትን መብቱን አሳልፎ ይሰጣቸዋል። አመኔታ በግለሰብ ላይ ያደርጋል። ያ ግለሰብ ቀስ እያለ ስልጣኑን ሲያከማች እንዴት እንደሚቀየር ግዴ መንግስቱ እንዴት ነው የሄደው የመንግስቱን አካሄድ መጠየቅ ነው። ስለ መንግስቱ የራሱ ጓደኞች የጻፉት መጽሐፍ ያንን ማንበብ ነው። የሚፈሩት ሰው እንደሆነ በመሃላቸው ብቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ። መለስ ዜናዊ ማመጣጡ እንደዚህ ነው። ከስያ ለመጡ በወያኔ የበላይነትን ያዘ። ጥልጣላን ባገነን የሆነው እና ህዝበኝነት አይደለም። ህዝበኝነት አይጠቅምም። እንደውም ህዝበኝነት ሲመጣ ይሄ ደው እንዲህ አይነት ልፋፋ የሚያረጉ ሰዎች ሲመጡ መጠራጠር ያስፈልጋል። ምንድነው አላማቸው? ምንድነው አላማ ሲባል ጠቅላይ ሚኒስትሩ ህገ መንግስቱን ማስከበር፣ ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል። ምን ማለት ነው? ወያኔን መቀጠል ማለት አለ። ወያኔ ከሄዱ ነው። ወያኔዎች እኮ አሉ፣ የትም አልሄዱም። ሄደው መቀሌ ተሸሽገዋል ምናምን። እንደዚያ ተወሬም አለማውራት ነው የሚሻለው። ቁጭ ብለዋል፣ አገራችን ላይ ተቀምጠዋል። ያን ሁሉ ቢሊዮን ብር ይዘዋል፣ ያን ሁሉ ትጥቅ ይዘዋል፣ ያን ሁሉ ወታደር ይዘዋል፣ የትም አልሄዱም። ይህን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል። አሁን ቅልበሳ ሊያደርጉብን ነው እያሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚችለው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው? ህዝባዊ መሰረት እንገንባ፣ ህዝቡ ተሳታፊ እንዲሆን። ጥቂቶች በዙሪያ እንደ ወፍ ስለተንጫጩ መሰረት አለ ማለት አይደለም። ደገጥዬ ሲተኮስ ማን ነው ከጎን የሚቆመው? ይህም ማጣራት ያስፈልጋል። ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም፣ መሰረት ያስፈልጋል። ህዝብ ደግሞ ጥያቄው ሲመለስለት፣ ፍትህ ሲያገኝ ሲያይ ተስፋ ያደርጋል፣ በደንብ ተስፋ ያደርጋል። እና አሁን አንድ ሰው እኮ ለመገመት ዙሪያው ያሉትን ሰዎችና ጓደኞቹን ማየት ይበቃል። ማን ናቸው የሚሰበሰቡት? ያሉት ሰዎች ጠቅላይ ሚኒስትሩ የሚሰበስባቸው እነማንን ነው እንበል እስኪ? ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል? የሁለት የሶስት የአራት ሰውን ቡድን ሁሉ ሰብስቧል። እነ መንግስቱን ሊያግባባ ይሞክራል። መንግስቱ ኃይለማርያም ማግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት ነው። በጣም መጥፎ እንትን ነው። መጥፎ እይታ ነው። ለሻቢያ አስተጋሩን ከፍቶ መስጠት አሁን ጊዜው ነው? ተገቢ ነው? ማን ነው የሚጠቀመው ከዚህ? ከአረቦችና አሜሪካ ከሚደግፈው እርምጃ ስንል ህዝብ ነው ወይ? ሰላም ጥሩ ነው።
ይቅርታ መባባል ኢትዮጵያዊ ባህል አይደለም እንዴ?
ይቅርታ እኮ ያጠፋው ሰው አጥፍቻለሁ ማሩኝ ሲል በሀገራችን ባህል ቀሳውስትም የሃይማኖት መሪዎችም ሼኮችም የሀገር ሽማግሌዎችም ሆነው ሰው እኮ በደም የተጣላን ሰው ሁሉ ያስታርቃሉ። እኛ ራሳችን በምንታገባቸው ቦታዎች የደም የነበሩትን ችግሮች በዚህ አይነት መንገድ ለመፍታትና ሰውን ለማስታረቅ ሞክረናል። እኛም ከጓዶቻችን ገዳዮች ጋርም እኮ ታርቀናል። ግን በምን ምክንያት ነው? ለምሳሌ ወይ የኢትዮጵያ ጥቅምን በጣም ለዛ ጥቅም አብረን መታገል አለብን ባልን ጊዜ፣ ደርግ ላይ አብረን ታገል ባልን ጊዜ ጠርተን ከገዳዮቻችን ከነበሩ ቡድኖች ጋር ተነጋግረን ደርግ ላይ አተኩረን እንታገል በሚል ተስማምተናል፣ ህብረት ፈጥረናል። ይሄ አንድ ምክንያት ነው። ሁለተኛ ደግሞ ይቅርታ ተጠየቀ ሰው አጥፍቻለሁ ንስሐ ገብቻለሁ ካለ ደግሞ ጥሩ ነው። እንግዲህ እዛ ላይ ሰው መክሮ አይ ንስሐ ገብቷል ያው ድንጋይ ተሸክሞ ለምኖናል እና ምሕረት እናድርግለት ብሎ ህዝብ ሊስማማና ህዝብ ሊወስን ይችላል። አንድ ግለሰብ አይደለም የሚወስነው። መንግስቱ ኃይለማርያም እንኳን አጠፋው ሊል በጻፋቸው መጽሐፍ ሳይቀር እኔ አንድ ነገር አደረኩት የለም ያጠፋሁት የለም ነው የሚለው። ሌሎቹም ደርግ መኮንኖች አሁን አዲስ አበባ የሚርመሰመሱትም ይህንን ነው ያሉት። እኛ ጠፋን የለም፣ ማንንም ይቅርታ አንጠይቅም። ለምን ነው ይቅርታ ጠይቀው እንባለው ነው ያሉት። ወንጀለኞቹ በሞላ ወያኔ ወንጀለኞቹም ሳይቀር ለምን ነው ምህረት የሚደረግላቸው ለነሱ? መጀመሪያ ማመን አለባቸው። መጀመሪያ አጥፍተናል ማለት አለባቸው። ይሄ እንኳን አልተደረገም። መንግስቱን እንግዲህ መንግስቱ ምህረት ማድረግ እና ይቅርታ ማድረግ ሊጠቅም ይችላል። ኢሰፓዎች መንግስቱን አሁን የሚያደንቁ ሰዎችን ለበሳብ ግን ያን ሁሉ ወገን ያጣው ቤተሰብና ያጣው ህዝብ ደግሞ ብዛት አለው። እሱ ደግሞ እንትን ይፈልግ ፍትህን ይጠይቃል። የሰው ደም ይጮሃል፣ የንጹሃን ደም ፈሷል። እንደዚህ ብሎ ተደበስብሶ ገዳዮቻቸው ዛገብተው እንዲርመሰመሱ ይፈቀዳል? የመንግስቱ ሰላባ ሆነት እኮ ኑ ንጉ አገራችሁ ጉቡ አልተባሉም፣ በግልጥ አልተባሉም። ይህም አልሆነም እኮ ያልሆነ ነገር አለ። ስለዚህ የሚጎድለው ነገር አለ። ይቅርታ በሃይማኖት ምናምን ሃይማኖትና ፖለቲካን ባይደባልቁበት ጥሩ ነው። መደባለቅ የለበትም። ሃይማኖት በዚህ በኩል ነው፣ ፖለቲካ በዚህ በኩል ነው። ሁለቱ ይደባለቅና በሃይማኖት ይቅርታ እናደርጋለን። እንዲህ ብለን እንግዲህ አሁን ወያኔ እንደው አትፋረዱት፣ አስፈልጉት የሰረቀውን ማምጣት በሉት ይመጣል እኮ ቀጥሎ። ይሄን አንቀበልም። ያን ሁሉ ሰው ያሰቃዩ፣ ያን ሁሉ ሰው ፈጁ፣ አንድ አንድ በብሔረሰብ ደረጃ ብሔረሰብ ጠልተው ሊያጠፉ ሊያፈናቅሉ የሞከሩና ስንት ወንጀል የፈጸሙትን ይቅር ብለናቸዋል። እንግዲህ ባዩማን ነው፣ ትልቅ ቄስም አይደለም፣ ጠቅላይ ሚኒስቴሩ ነው። ምን አገባው እሱ? እኛ እኮ እሱን ምህረት ማድረግ አለብን፣ ይቅርታ ለእሱ ማድረግ አለብን። ምክንያቱም የአውሬ ቡድን አመራር ሆኖ 28 ዓመት የቆየ ሰው ነው። ንስሐ ገባ ካለ ህዝብ ካመነበት ደግሞ እውነትም ሀቅ ነው፣ ይሄ ሰው ለደግ እየቆመ ነው፣ ደግ እያሰበ ነው፣ ተጸጽቷል ካለ ምህረት ያደርግለታል። ለሱም ማለት ነው። እሱ ምህረት ሲያጭ ሊሆን አይችልም። ህዝብ ነው ምህረት የሚሰጥ። እሱ ደግሞ ወንጀል ሲታመን ፍትህ ሲሰፍን ነው እንጂ ወደ ፈናው እርቅና ይቅርታ፣ ይሄ ደግሞ ሃይማኖት ይፈቅደዋል። የማን ሃይማኖት? እንም መጠየቅ እንችላለን።
አዲሱ ሹም በርዕዮተ ዓለም ደረጃ ካፒታሊዝምን የሚደግፈው ከአሜሪካን ጋር ባለው ግንኙነት ነው ይባላል። ኢህአፓ ደግሞ ሶሻል ዴሞክራሲ ይላል። በዚህ ላይ ምን ይላሉ?
እኛ በርዕዮተ ዓለም ደረጃ ማንኛውም የፈለገው ርዕዮተ ዓለም መያዝ ይችላል። ማንኛውም ድርጅት፣ ማንኛውም ፓርቲ፣ ማንኛውም ግለሰብ አቋሙ የየራሱ ነው። እንግዲህ የትኛው አቋም ይሻለኛል የሚለውን ለህዝብ አቅርበው በሶሻል በኢኮኖሚ በዲሞክራሲ ጥያቄ በመብት ጥያቄ በዚህ እኔ እንዲህ አደርጋለሁ ሲል ያን ህዝብ አይሄኛው ያዋጣኛል ብሎ ይመርጣል እንጂ ካፒታሊዝም የሚለውን ሰው በላ ስርዓት ነው የምንለው እኛ። እሱን ስርዓት ግለሰቡ ሊጭንብን አይችልም። ጠቅላይ ሚኒስቴሩ በእምነቱ የካፒታሊዝም ስርዓት ያዋጣኛል ሊቻ፣ ምክንያቱም አፍቅሮ አሜሪካ ያለው ግለሰብ እንደመሆኑ መጠን የአሜሪካኖቹን ስርዓትና የአሜሪካኖቹን ምርጫ ሊወስድ ይችላል። እሱ የእሱ መብቱ ነው፣ መብቱን አንጋፋም። ግን እኛ ላይ ሊጭነው አይችልም። እኛ ህዝባችን ነው የመርጠው። ምን አይነት የኢኮኖሚ ስርዓት ይኖረን የሚለው ላይ ህዝባችን ነው የመርጠው። እኛ ለምሳሌ ህብረተሰባዊ ዴሞክራሲ ስንል ሰፊውን ህዝብ፣ ሰርቶ አደሩን ህዝብ የሚጠቅም ዴሞክራሲ እንጂ ለጥቂት ከበርቴዎች የሚጠቅም ስርዓት አንፈልግም ነው የምንለው። ይሄኛ አቋም ነው። ህዝብ ግን አያስፈልግም፣ ይሄ የኛ የምርጫ ለምሳሌ እንደ ስዊድን እንደ ፈረንሳይ እና ዴንማርክ እና አይነት አገሮች ያላቸውን ሳይሆን እንደ አሜሪካ ያለውን ነው። ጥር ያለ ጨካኝና የሰብአዊ የሆነ ደግሞ ካፒታል ስርዓት ነው የምንፈልገው ካለ ይመርጣል ህዝቡ። እኛ በዚህ ላይ እሱም አይጫንብን ትችትም አያርግ። ትችትም የማድረግ መብት የለውም። ምርጫ ላይ ውድድር ላይ ከገባንና እዛ ላይ የኛ ፓርቲ ይሄን ያደርጋል የኦሮሞ ዴሞክራሲያዊ ፓርቲ እንዳለው አሁን ይሄን ነው የምንመርጠው እኛ፣ እነሱ ግን ይሄን ይመርጣሉና ይሄ ይጎዳቸዋል ይለን ብሎ ሊታገለን ይችላል። እኛም እንደዚሁ በእንትኑ ከዛ በዚህ አይነት ሂደት ውስጥ ከገባን ልንቃወም ይችላል። ግን ይሄን ስርዓት ነው እኛ የታገለው። ለምሳሌ አሁን ልማታዊ እድገት ያለው መለስ ካፒታሊዝም አይደለም እሱ ከምርጫው ከርዕዮተ ዓለም ምርጫው ጋር የተያያዘ እንትን ነው። ግን እሱም ወደ ካፒታሊዝም ሊያመራ ነበር ብሎ ማለቱ ዝም ብሎ ነው፣ ስህተት ነው፣ አልገባውም ማለት ነው። የአለቃው ምርጫ ምን እንደነበር እና በርዕዮተ ዓለም እዛ ውስጥ ባይገቡ ደስ ይለናል። እኛ ምን ያደረግነው ምርጫ በራሳችን አስበንበት አንበን አውቀን ነው። እሱ እንደሚለው ዝም ብለን ነው ምንድን ነው ያለው የርዕዮተ ዓለም ቫክዩም ገዋ ስለተፈጠረ ምን ማለት ነው? ራሱ ቃሉ ራሱ ትርጉም የለው እንኳን ሀቅ ሊሆን እና መምረጥ ይችላል። ፈለገውን እሱ ለራሱ ነው፣ ለራሱና ለድርጅቱ ህዝብ። የኢትዮጵያ ህዝብ ግን እሱ ሊመርጥለት አይችልም። የኢትዮጵያ ህዝብ የሚመርጠው ሁሉ ሰምቶን ልዩ አስተያየቶችን ሰምቶ የንጉሳዊ ስርዓት ቢልስ ኢትዮጵያ ህዝብ አብዛኛው ያጤ ስርዓት ይመለስልን ይል ይችላል እኮ መቀበል አለበት እንጂ የለም የለም እኔ ነኝ ማውቀልህ እኔ ነኝ ማዘልህ አይችልም እኛ አንፈልግም ያጤ ስርዓት ግን ኢትዮጵያ ህዝቡ እንፈልጋለን ካለ ምን አለ አቅማችን ማቅረብና መቃወም ነው እንጂ ከዛ በላይ ህዝብ ነው የሚወስነው ሄድ ማክበር ያስፈልጋልና ካፒታሊዝም ነው ምናምን ማለት እና ጸረ ሌሎችን አስተሳሰቦች አመለካከቶች ጸረ የሆነ ንግግር ማሰማት ዴሞክራሲያዊም አይደለም ማወቅም አይደለም ትክክልም አይደለም
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየው